በኢትዮጵያ አየር ተቆጣጣሪዎች ስናንተ ጀመሩት አድማ ዛሬም ቀጥሏል። አሁን ምን ሁኔታ ላይ እንዳለ ሶሎሞን አንድ ቅንብር ይዛል። እኔ እንደው ይገርማል እሁድ ማታ ነበር ዜናውን የሰማሁትና ቦሌ ዓለም አቀፍ አውሮፕላን ጣቢያ ምንም አውሮፕላን የማይነሳ የማያርፍ ነበር የመሰለኝ፣ ግን የተስተጓጎለ በረራ እንደሌለ ትናንት ዘግበናል። እና አድማው ከቀጠለ አሁን ያለው ሁኔታ ምንድነው?
ዛሬ በጣም ብዙ ጥረት አድርጌ ነበር የዚህ የአየር ትራፊክ ተቆጣጣሪ ባለሙያዎችን ለማነጋገር። የማህበሩን ፕሬዚደንት አቶ ፍጹም ጥላሁንን በስልክ አግኝቼ ቀጠሮ ከያዝን በኋላ ላገኛቸው አልቻልኩም። ከዛ በኋላ ምክትል ሊቀመንበሩን አቶ ቁምላቸው መካሻን ሞከርኩኝ፣ ጸሐፊ ናቸው የተባሉ አቶ ደረጀ ለማን ሞከርኩኝና በጣም ለረጅም ጊዜ ነበረ ጥረት ሳደርግ የነበረው። ስልኮቻቸው ወይ ዝግ ናቸው ወይ አይመልሱም ስልኮቻቸው ደግሞ አንዳንድ ጊዜ እየጠሩ። ስለዚህ እነሱ የሚሉትን ነገር ማካተት አልተቻለም በዚህ በዛሬው ዝግጅት። ይሁን እንጂ ቀደም ሲል ያነሷቸው ጥያቄዎች አንዳንዶቹ የሚታወቁ ስለነበሩ እነዛን ጥያቄዎቻቸውን ይዤ ወደ ኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ ወደ ኮሎኔል ወሰን የለው ሁነኛው ደውዬ ያሉበት ሁኔታ ምን እንደሚመስል ጠይቄያቸዋለሁኝ።
መልካም ስንከታተላ
ኮሎኔል ወሰንየለህ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ፣ በቅድሚያ ለጊዜው በጣም አመሰግናለሁ። እንደምን አመሻችሁ?
እንደምን አመሻችሁ? እኔም በጣም አመሰግናለሁ።
እግዚአብሔር ይመስገን። እንግዲህ ሰሞኑን ከአየር ትራፊክ ተቆጣጣሪ ባለሙያዎች ጋር ችግር ላይ እንዳላችሁ ነው እየተሰማ ያለው። እስቲ መጀመሪያ የአየር ትራፊክ ተቆጣጣሪ ማለት ምን ማለት እንደሆነ ሰው በግልጽ እንዲያውቀው እሱን ያብራሩልኝ። ምንድን ናቸው እነሱ?
እሺ፣ የአየር ትራፊክ ተቆጣጣሪ ማለት በአንድ የአይሮፕላን ሜዳ ላይ ወይም በአንድ ኤርፖርት ላይ አይሮፕላኖችን የሚያሳርፍ የሚያስነሳ፣ እንዲሁም የማንኛውንም ሀገር አየር ክልል አቋርጦ የሚያልፉ አይሮፕላኖችን መስተንግዶ የሚሰጡ እና ልክ መሬት ላይ ያለው ትራፊክ አገልግሎት እንደሚሰጠው አየር ላይም የዛ ነው መጠን አይሮፕላኖች የራሳቸውን ሩት ይዘው ስለሚሄዱ እንዲያርፉም እንደነሱ የሚያደርግ ሙያተኛ ነው። ይህ እንግዲህ በዓለም ላይ አንዱ ጠንካራ ዲሲፕሊን የሚጠይቅ እውቀት የሚጠይቅ በዛም ላይ ስትረስ የበዛበት ወይም ጫና የበዛበት ስራ ነው። ስለዚህ በዓለም ላይ አንዱ ያሉ ከሚባሉት ሙያዎች አንዱ ሙያ ነው።
ምንድን ነው ትርጉማቸው? ባይኖሩ ምንድን ነው የሚፈጠረው?
አይሮፕላኖች ቅደም ተከተላቸውን ጠብቀው ማለፍ አይችሉም። መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እንዲመሩ የሚያደርግ ሙያ አይነት ነው። ይሄ ሙያ አንደኛ በሳተላይት፣ ሁለተኛ በራዳር እና የተለያዩ መሳሪያዎች፣ በሬዲዮ ኮሚኒኬሽን መሳሪያዎች ዘመናዊ የሆኑ ሳተላይት ቤዝድ የሆኑ እና በራዳር በመጠቀም ሩታቸውን በትክክል ስፒዳቸውን አንዱ ከአንዱ ጋር ያለውን ርቀታቸውን ጠብቀው ሁሉም በተራ የአየር ክልሉ እንዲጠቀሙ ወይም አየሩን እንዲጠቀሙ የሚያደርግ ሙያ ነው። እነሱ ባይኖሩ የመጋጨት እድላቸው በጣም ሰፊ ነው።
ስለዚህ እነሱ ከሌሉ የአየር እንቅስቃሴው ይስተጓጎላል ማለት ነው።
በአየር ትራፊክ ተቆጣጣሪዎች የሚገለገሉ ያው በብዛት አይሮፕላን የሚያርፉባቸው አይሮፕላን ሜዳዎች አሉ። ብዙ አይሮፕላኖች የማያርፉባቸው ከሆነ ፓይለቱ ራሱ በአይን እይታ እያየ የሚያርፍባቸው ሜዳዎች ይኖራሉ። ስለዚህ እንደ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት አይነቱ ለዚህ አገልግሎት በፍጹም እንዲታሰብ አይደለም።
ኮሎኔል ወሰንየለህ፣ ስንት የአየር ትራፊክ ተቆጣጣሪ ባለሙያዎች አሉ ኢትዮጵያ ውስጥ? አሁን
አጠቃላይ በሀገሪቷ ውስጥ ከ150 ያላነሱ የአየር ትራፊክ ተቆጣጣሪዎች አሉ።
ይሄ በቂ ቁጥር ነው ወይስ እንዴት ይገምቱታል እርስዎ እንደ መስሪያ ቤቱ ኃላፊ?
በእኛ እምነት በጣም በቂ ቁጥር ነው። ምክንያቱም በዓለም አቀፍ አሰራር ያው ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን የሚባለው መቀመጫው ሞንትሪያል የሆነ አጠቃላይ ግምት ወይም ሂሳባዊ ግምት የሚሰጥ ፎርሙላ አለ። በዛ መሰረት ብዙ ሁኔታዎች ፎርሙላዎች ተካተው ለአንድ ቦታ ስንት የአየር ትራፊክ ተቆጣጣሪ በአንድ ጊዜ ያስፈልጋል የሚል ግምታዊ የሆነ ማለት እንደ ወደ እውነት የተቀራረበ በፎርሙላ የሚሰራ እንትን አለ። በዚህ አኳያ የኢትዮጵያ ሲታይ በቂ የአየር ትራፊክ ተቆጣጣሪዎች አለ ብለን ነው እናምናለን።
ማን ነው ቀጣሪያቸው? ማን ነው አሰሪያቸው?
ቀጣሪያቸው የባለስልጣን መስሪያ ቤቱ ነው። ስንቀጥር ከተለያየ ቦታ ቀጥረን፣ ከትምህርት ቤት ቀጥረን፣ ወይም የተመረቁ ተማሪዎችን ቀጥረን እዚሁ እናሰለጥናቸዋለን። አሰልጥኖ ራሱ መስሪያ ቤቱ ነው ወደ ስራ የሚያስገባቸው።
እርስዎ ስንት ጊዜ ሆኖት አሁን ባለዎት ስልጣን?
8 አመት ነው።
ከዚህ በፊት ከአየር ትራፊክ ባለሙያዎች ጋር ተመሳሳይ ችግር ውስጥ ገብታችሁ እንደሆነ ይታወቃል። ከ3 አመት በፊት ይመስለኛል እና ያን ጊዜ የአየር ትራፊክ ቁጥጥር ባለሙያዎች ያነሷቸው ጥያቄዎች ነበሩ። ከመብቶች ጋር የተያያዙ ጥያቄዎች ነበሩ። ከክፍያ ጋር የተያያዙ ጥያቄዎች ነበሩ። አሁን እንደገና ካላችሁ ኃይል ግማሽ የሚሆኑት ከስራ ገበታቸው ላይ ተነጥለዋል። ምንድነው ለመሆኑ ይሄ ችግር እስካሁን ድረስ ሳይፈታ የቆየበት ምክንያት?
ጥሩ እንግዲህ በዚህ ደረጃ ስራ የማቆም ሁኔታ የአየር ትራፊክ ተቆጣጣሪ ሳረግ ለመጀመሪያ ጊዜ ነው። ከዚህ በፊት የነበሩት ያው
ጥያቄዎች ችግሩ መነሳቱን ማለት ነው። ስራ ቆመው ነበር ማለት ሳይሆን ችግሮቹ
በየጊዜው ጥያቄው ያው ሁልጊዜ አለ ነው። ይሄ እንደው በእንትኑ አህል ይሄ እናንተም ያላችሁበት ሀገር ብዙ ጊዜ የአየር ትራፊክ ተቆጣጣሪዎች የዚህ አይነት ጥያቄ ያነሳሉ። ለምሳሌ እናንተ ፈረንጆች አቆጣጠር በ1981 ዓመተ ምህረት ጥያቄ ተነስቶ እንደውም ያን ጊዜ የነበሩት ፕሬዚዳንት እርምጃ ወስደዋል። የተለያዩ ዓለም ላይ የዚህ አይነት ጥያቄዎች ይነሳሉ። ሁልጊዜ የሙያው ባህሪ የሚገፋፋው ይመስለኛል። እነሱ የጠየቁትን ጥያቄ መንግስት በዛ ጊዜ በዚህ ደረጃ አሁን በጠየቁት ደረጃ አልነበረም ጥያቄው። የማስታውሰው በ2003 ዓመተ ምህረት በእኛ አቆጣጠር የደሞዝ ጭማሪ ተደርጓል። ከዛ ወዲህ ደግሞ ያው ከተወሰነ ዓመት በኋላ ጥያቄውን እኛም እያቀረብንን መንግስትም ጉዳዩን እያየው ይገኛል። አሁን በቅርቡ ይሄ ጥያቄ አንስተውት በአግባቡ መንግስት ኮሚቴ አዋቅሮ ኮሚቴው እያየ ግን አጥኚ ያው ደሞዝ ሙያተኛ ስለሚፈልግ ኮንትራት ገብተን በዛ ኮንትራት መሰረት አጥኚ እያጠና ይገኛል። ይህም መንግስት እንዲያየው እና ካቀረብን ወዲያ መንግስት መልስ እንዲሰጥበት እየተሰራ ይገኛል። እዚህ ኮሚቴ ውስጥ እነሱም አየር ትራፊክ ተቆጣጣሪዎችም አባል እንዲሆኑ አድርገን ኮሚቴውን ፎርም አድርገናል። ነገር ግን ጥያቄያቸው አንድ የሆነ የገንዘብ መጠን አስቀምጠው በዛ ነው የምንደራደረው እንጂ በሌላ መንግስት በሚያጠናው አንደራደርም ወይም እሱን አንቀበልም የሚል አቋም ስላላቸው ነው። እና ጥያቄው የተለያየ ጊዜ የተለያየ ጥያቄ ነው የሚሆነው። የደሞዝ ጥያቄውም እንግዲህ በየጊዜው ይነሳል። መንግስት በሲቪል ሰርቪስ ሚኒስቴር ስር ስላለን ወይም በእነሱ ህግ ስለምንመራ መንግስት በአጠቃላይ በሚያደርገው ጭማሪ እኛም እያገኘን ነው፣ ወይም መስሪያ ቤት ሰራተኞችም እንደዚሁ እያገኙ ነው የሚሄዱት። ስለዚህ ጥያቄው ያን ጊዜ የተነሳ ነው ብሎ መውሰድ ትንሽ ይከብዳል። ግን በየጊዜው መጠየቃቸው ይጠይቃሉ። አይጠይቁም አይባልም፣ ይጠይቃሉ።
ግን ኮሎኔል፣ እነሱ እንደሚሉት ከዚህ እስካሁን ድረስ ሲከፈላቸው የቆየው ደሞዝ ሊከፈላቸው ከሚገባው እጅግ ያነሰ እንደሆነ ነው እየተናገሩ ያሉት። በደንቡ መሰረት መከፈል ከነበረብን ቢያንስ ግማሽ እንኳን ይከፈለን እያሉ ነው እንግዲህ አሁን ጥያቄያቸውን እያሰሙ ያሉት። እና ሌሎች የሚያስተዳደር የሚባሉ በደሎችን አሁን የማህበሩን መሪዎች አግኝተን ምን እንደሆኑ እነዚያ አስተዳደር በደሎች የሚሏቸውን ቢያነሱልን ጥሩ ነበረ። እርሱም የሚያውቋቸው የጠየቋቸው ካሉ ቢገልጹልን ደስ ይለኛል። ለነዛ ጥያቄዎች መልስ ከመስጠት ይልቅ እንግዲህ 7 ዓመት መሆኑ ነው አሁን እርሱ ከገለጹልን ጊዜ እንኳን ጀምሮ እስካሁን ድረስ ያለው ፈጣን መልስ ከመስጠት ይልቅ መስሪያ ቤቱ ወይም ባለስልጣኑ ወይም መንግስት በአጠቃላይ ወደ ማስፈራራት እየሄደ ያለ ነው የሚመስለው። ባትገቡ ምንም አይደለም፣ ሌሎች ስልጠና ላይ ያሉ አምተን እናስቀምጣለን፣ ከውጭ እንቀጥራለን፣ እንዲህ አይነት መልሶች ናቸው እየተሰሙ ያሉትና የት ያደርሳል እንዲህ አይነት ግንኙነት? ኮሎኔል፣
በዛ መልኩ አይደለም ያለው ነገር። እነሱ አሁን ከሚከፈለን ደሞዝ 1000% ተጨምሮ ካልተከፈለን ስራ እንለቃለን በገዛ ፈቃዳችን የሚል ጻፉት።
1000% የሚሆነው ሊከፈለን ይገባል ከሚሉት እና እየጠየቁ ካሉት እና አሁን የሚከፈላቸው ደግሞ ሲሰላ ነው። ያንን ያህል የተጋነነ መስሎ የሚሰማው
ወረቀቱ እጄ ላይ ያለ እሱን በቀጥታ ላነብብ እችላለሁ።
እሺ፣
የሚለው ምንድን ነው? አሁን ከሚከፈለን ገንዘብ ላይ የ1000% የሚከፈለን የ1000% ተጨማሪ ሊከፈለን ይገባል ነው የሚለው። ይሄ ማለት አንድ ሰው 5000 ካገኘ 50000 ማለት ነው በኢትዮጵያ፣ 10000 ካገኘ 100000 ይከፈለን ነው የጠየቁት። መንግስት በአገሪቷ ተጨባጭ ሁኔታ በአገሪቷ ኢኮኖሚ ደረጃ ይሄንን አይነት ክፍያ 1000% የሚጠይቅ ክፍያ ልደራደር አልችልም፣ እኔ ሀገሪቷ ልትከፍል የምትችለውን ያህል ለሙያው የምትከፍለውን ያህል በጥናት ተጠንቶ እሰጣችኋለሁ ብሎ ጥናቱ እሱን ነው መሰረት ያደረገው። ሁለተኛ እኛ ወዲህ ሰው እናመጣለን፣ እናንተ ብትሄዱ ምንም አይደለም፣ ማንም ያለ የለም። እነሱ ቀድመው ደብዳቤ ጽፈው በዚህ ቀን እናቆማለን ብለው ነው የላኩት። በዛ መሰረት ልክ እንዳሉት አቆሙ። ሲያቆሙ ያው ኢትዮጵያ ያላት ወደብ እናንተም እንደምታውቁት ይሄ ነው። ይሄን ወደብ በ100 ሚሊዮን ህዝብ ላይ መዝጋት አግባብም አይደለ። ስለዚህ የተለያየ አማራጮችን ወስደን የአየር ክልሉ እንዳይዘጋ አድርገናል። ይሄ ትክክልም ፍትሐዊ ነው። አንድ አካል መብት ነው መጠየቅ አለበት። የፈለገውን ጥያቄ ላይ ሊያነሳ ይችላል። ግን በህዝብ ላይ የህዝቡን ጥቅም የሚጎዳ ነገር ስራ አቁሞ ማድረግ ተገቢ አይመስለኝም። ተገቢ አይደለም። ለኢትዮጵያ አየር ክልል ለመቶ ሚሊዮን የሚያገለግል ነው። ጥያቄ አጠየቁም አልተባለም። ጥያቄያችሁ ትክክልም አይደለም አልተባለም። የተባለው ያስቀመጣችሁትን ቁጥር ለመደራደሪያ አታስቀምጡት፣ መንግስት ሊከፍል የሚችለውን ያህል ተጠንቶ ይከፈላችኋል ነው የተባለው።
እስቲ የምጣኔ ሀብት ትርጉሙን ደግሞ እንመልከት። አሁን ከአየር ተቆጣጣሪዎች ጋር ያለውንና የሀገሪቱ የአየር እንቅስቃሴ ቢስተጓጎል በምጣኔ ሀብት ደረጃ ሊደርስ ቅድም እርሶም ጠቆም አድርገው ለማለፍ ሞክረዋል። ያላት ብቸኛ ወደብ ወይም በቀጥታ ራሷ የምትቆጣጠረው ወደብ አየሯ ነው እና ምንድን ነው ሊደርስ የሚችለው ጉዳት ኮሎኔል?
የአየር ክልሉ ከተዘጋማ አንደኛ እንደሚታወቀው አዲስ አበባ የአፍሪካ ዋና ከተማ ተብላ የምትቆጠር የአፍሪካ አንድነት ድርጅት መቀመጫ፣ ብዙ ዲፕሎማቲክ ስራዎች የሚሰሩበት ብሔራዊ አየር መንገዱ በአፍሪካ ትልቁ የሆነ በቀን ውስጥ ብዙ በረራዎች የሚስተናገድበት በመሆኑ ሊደርስ የሚችለው የኢኮኖሚ፣ የሶሻል፣ የፖለቲካል ሁኔታው እጅግ ከፍተኛ ጉዳት በህዝብ ላይ በሀገር ላይ ይደርሳል። ይህ ጥያቄ ነው። ብሔራዊ አየር መንገዱ በቀን ውስጥ የሚያደርጋቸው በረራዎች በሙሉ ይስተጓጎላሉ ማለት ነው። የእኛን አየር ክልል አቋርጦ የሚሄዱ የውጭ አየር መንገዶች፣ እኛ ሀገር የሚመጡ የውጭ አየር መንገዶች በዛው መጠን ይስተጓጎላል። ይሄ በቀጥታ በህዝብና በመንግስት ጥቅም ላይ ቀጥታ ያነጣጠራል። ከዚህ አኳያ እንግዲህ ቅድም እንዳልኩት ይሄ እንዳይሆን ነው ከእነሱ ጋር የሰለጠኑ የእነሱ አስተማሪዎች የሆኑ በቃ ይሄ መሆን የለበትም ጥያቄ መብት ነው ግን ስራ እየሰሩ ጥያቄውን ማቅረብ ይገባቸዋል ብለው የሚያምኑ ሰዎች ሙያተኞች ገብተው ስራውን አሁንም እየሰሩ ናቸው። አሁንም ያለሁት እታወሩ ላይ ነኝ ያለሁት። ይሄ ስራ በአግባቡ እየተሰራ ነው። አሁን
ኮሎኔል፣ መቼም የሲቪል አቪዬሽን ወይም በአጠቃላይ የበረራዎች ጉዳይ ከንግድ ጋር የተያያዘ ብቻ አይደለም፣ ሌሎችም ብዙ ሁኔታዎች አሉ። እርሶም እንደተቋቋሙት
ትክክል
የኢትዮጵያ ብቻም ጉዳይ አይደለም። ይሄ በዓለም አቀፍ መረብ ውስጥ
የዓለም ጉዳይ ነው።
በዚህስ ዓለም አቀፍ የሲቪል አቪዬሽን እንቅስቃሴዎች ውስጥ ሊደርስ የሚችለው ሁኔታ ምን ይመስላል?
የዓለም አቀፍ ሲቪል አቪዬሽን በአጠቃላይ ዋናው ዓላማው ሴፍቲ የተጠበቀ ሴኩሪቲ የተጠበቀ ደህንነቱ የተጠበቀ ማለት ነው የአየር ክልል መስተንግዶ የማረፍ የመነሳቱም የማቋረጡም በጥብቅ ክትትል የሚከታተለው ለዚህም የሚሰራ ነገር ነው። ስለዚህ ከዚህ አኳያ ማንኛውም የአየር ትራንስፖርት ተሳፋሪ ደህንነቱ ተጠብቆ እንዲሄድ እንዲያርፍ እንዲነሳ ይፈልጋል። ዋናው አሁን እንዲህ አይነት ነገር ሲፈጠር እኛ የተከተን የምናሰራቸው ሙያተኞች ብቃት ያላቸው ብቃታቸው የተረጋገጠ መሆኑን እንድናረጋግጥ ምክር ይሰጠናል። ከዚህ ውጪ በሌላ ሀገር ሉዓላዊነት ኢንተርናሽናል ሲቪል አቪዬሽንም የሚለው ነገር ምንም ነገር የለም። ነገር ግን ተሳፋሪው ደህንነቱ የተጠበቀ አገልግሎት እንዲሰጥ ያሰለጥናል። እንዲህ አይነት ሁኔታ ሲፈጠርም አድቫይስ ያደርጋል ማለት ይመስላል።
ቅድም እንደገለጹልኝ ኮሎኔል ወሰን የለህ ሞንትሪያል የሚገኘው ዓለም አቀፍ የሲቪል አቪዬሽን ድርጅት ለትራፊክ ተቆጣጣሪ ባለሙያዎች ብቻ ሳይሆን በአጠቃላይ ለሰራተኞቻችሁ፣ ለአስተዳደር፣ ለአያያዝ፣ ለደሞዝና ለመሳሰሉት የስልጠናና የሙያ ብቃት ደረጃ ብቻ ሳይሆን ሌሎችም የአስተዳደር ሁኔታዎች ውስጥ የሚያወጣው ዝቅተኛ የሚባል ደረጃ የለም፣ ሚኒመም የሚባል
በጣም ጥሩ ጥያቄ ነው። ዓለም አቀፉ ሲቪል አቪዬሽን ይህን ያህል ክፍል ብሎ በቁጥር አያስቀምጥም። ነገር ግን ምን ይላል እንዲሁ አስተያየት ወይም ፕሮፖዛል ብንለው የተሻለ ማለትም ከኦፕሬተሩ ኦፕሬተር የምንለው ኤርላይኖችን ነው ብቻ በኩል አለበዛ እዛ አካባቢ የሆነ እንደ ሀገሪቷ ተጨባጭ እንደ የሀገሩ ተጨባጭ ሁኔታ ይከፈላቸው የሚል ፕሮፖዛል አለ እና ይሄ የሚልበት ምክንያት ለምሳሌ ያህል የአየር ትራፊክ ተቆጣጣሪ ብቻ አይደለም እዚህ የሚሰራው ሬጉሌተሪ ወይም እዛ በእናንተ ጋር ፌደራል አቪዬሽን አድሚኒስትሬሽን እንደሚባለው የአየር መንገዶችን የሚቆጣጠሩ ኢንጂነሮች፣ ፓይለቶች፣ ኤሮንስፐር ኢንጂነሮች ማለት ነው፣ የኤሮድሮም ኢንጂነሮች በብዛት የያዘ ስለሆነ እኛ ጋር እነዚህ አሉ። እነዚህንም አቅማቸው ትልቅ የሆነ ስኪል የሆኑ ሙያተኞችን ለማያዝ እንድንችል ክፍያቸው የተስተካከለ እንዲሆን አድቫይስ ያደረገው ይመስረናል። ወይም ለመንግስት ይሄ ነገር እንዲሆን የተቀመጠ ሀሳብ አለ በአይካኦ ዶክመንት ውስጥ።
እናንተ ታዲያ ያንን ታሟላላችሁ?
በእርግጥ አገሪቷ የምትችለውን እስካሁን ድረስ ባለው እኛ በሲቪል ሰርቪስ ሚኒስቴር ስር ነን። ከሌሎቹ የሲቪል ሰርቪስ ሚኒስቴር ሰራተኞች እስካሁን ባለው ቀደም ብሎ ባለው ጊዜ የተለየ ከፍ ያለ ስኬል ነው የሚከፈለው። እንደዛ ነው ሲከፈለ የነበረው። ነገር ግን ይሄ በየጊዜው መሻሻል ስላለበት አጠቃላይ የሀገሪቷ ኢኮኖሚ አጠቃላይ የገበያው ሁኔታ ያገናዘበ ክፍያ እንዲከፈል ያው ጥያቄውን ከዛ መሰረት ነው መስራ ቤቱ የጠየቀው መንግስትም ትክክል አይደለም አላለንም እስካሁን ያው በአንድ ጊዜ ስለማይመለስ ብቻ ተጠምቶ ይመለስ ከሚል አኳያ ካልሆነ በስተቀር እንግዲህ ስንት መከፈል አለበት ኢትዮጵያ ውስጥ የሚለው በጥናት የሚመለስ ነው። ከዚህ አኳያ ነው አይደለም ብሎ ለመመለስ ትንሽ ያስቸግራል። ነገር ግን በየጊዜው እየተጠና ሰራተኛው በቂ የሆነ ለምሳሌ ያህል የነዚህ ሬጉሌተር የሆኑት ወይም ተቆጣጣሪ የሆኑት በቂ ደሞዝ ካልተከፈላቸው ወደ ተለያየ ሀገር የተለያየ አየር መንገዶች ጋር የሚሄድ እድላቸው ሰፊ ስለሆነ ብዙ ጊዜ ይሄ ተጠብቆ እንዲሄድ እንታገላለን። ነገር ግን አሁን ቁጥሩ ይሄ መሆን አለበት የለበትም ብሎ መናገር ትንሽ ያስቸግራል።
እናንተ ከውጭም ቢሆን የአየር ትራፊክ ተቆጣጣሪዎችን ቀጥራችሁ ልታሰሩ እንደምትችሉና ስራው እንደማይቆም ገልጸዋል ኮሎኔል ወሰኔ ለሁነኛው። ከውጭ አንድ የአየር ትራፊክ ተቆጣጣሪ ቢቀጥሩ እርሶ አሁን እነዚህ ሰራተኞች ከጠየቁት ዝቅተኛ ክፍያ በተሻለ ደሞዝ ወይም በዛ ደሞዝ ያገኛሉ?
አሁን ጥያቄው መሆን ስለበት ጥያቄው ማግባበኝ ሆነው ለዚህ ለሚከፈለው እና ከውጭ ተቀጥሮ ለሚከፈለው ሰው የማነጻጸር ጉዳይ ሳይሆን የሚቀጠረው እኮ የአየር ክልሉን ለጊዜው እንዳይዘጋ ወይም ሀገሪቷ ከአየር ክልሉ መዘጋት የሚደርስባትን ጉዳት ለመታደግ እንጂ በቋሚነት የዚህ አይነት ሙያተኛ ከውጭ ቀጥሮ ለማቆየት አይደለም። ነገር ግን ምንድን ነው የሚደረገው? እንዲህ አይነት ነገር ሲሆን ያው ለጊዜው የተከፈለው ዋጋ ተከፍሎ ለአጭር ጊዜ ነው። ከዛ ብዙ የሚሰለጥኑ አካሎች ስላሉ አሰልጥኖ ወይም እነዚሁ ሰራተኞች አሳምኖ ወደ ስራ ማስገባት እንደ አማራጭ ነው እንጂ ከሚከፈላቸው ከሚገባና ለአጭር ጊዜ ተቀጥሮ የሚመጣ ሙያተኛን መወዳደር ትክክል አይሆንም። ምክንያቱም ይሄ መፍትሄ የሚወሰደው የአየር ክልሉ እንዳይዘጋ ብቻ ነው።
ለመሆኑ የኢትዮጵያ ሲቪል አቪዬሽን ባለስልጣን ለማን ነው ተጠሪነቱ?
ለትራንስፖርት ሚኒስትሪ።
ይሄ ችግር እስከ መቼ ይዘልቃል? የሰራተኞቹ ጥያቄዎች መቼ መፍትሄ ያገኛሉ ይላሉ ኮሎኔል ወሰኔል?
የሰራተኞቹ ጥያቄዎች የተለያዩ ጥያቄዎች ናቸው። ነው ደግሞ ጥያቄው እኔ መንግስት በአጭር ጊዜ ጥናቱን እንዳቀረምለት በአጭር ጊዜ መልሷል የሚል ተስፋ ነው ያለኝ። እርግጥ በትክክል በዚህ ቀን የጨርሳል ብዬ መናገር ይከብደኛል። ነገር ግን ጥናቱ እንዳለቀ ጥናቱ ረጅም ጊዜ አይፈጅም። እንደኔነት ጥናታችንን በሚቀጥለው ሳምንት ውስጥ እናቀርባለን። ምክንያቱም አጥኚው አካል በሚቀጥለው ሳምንት እንደሚያስረክበን ነግሮናል። ከዛ ወደ መንግስት አቅርበን እንግዲህ የሚወሰንበትን ጊዜ በእኔ ደረጃ ልለው አልችልም። በአጭር ጊዜ መልሱልናል ብዬ ተስፋ አደርጋለሁ።
ኮሎኔል ወሰኔ ለሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ ለሰጡኝ ሰፊ ማብራሪያ በጣም አድርጌ አመሰግናለሁ።
እኔም አመሰግናለሁ። ያው እንግዲህ ሁላችንም የኢትዮጵያ አየር ክልል እንዳይዘጋ የየበኩላችንን አስተዋጽኦ ማድረግ አለብን። ሰራተኞቻችንም ደስተኛ ሆነው እንዲሰሩ የኛም ምኞት ነው፣ የሁላችንም ፍላጎት ነው። ይሄን ለማድረግ የሚቻለውን ጥረት እናደርጋለን። እኔም አመሰግናለሁ። በጣም አመሰግናለሁ። ደህና ደሩ።